የዜና መጽሔት
አዲሱ የመኖሪያ ቤት የኪራይ ዋጋ በጋምቤላ ክልል ባህላዊ የግጭት አፈታት ዘዴዎች ዘላቂ ሰላም ለማስፈን ስለሚኖራቸው ሚና መነገሩ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መጀመሩ እንዲሁም የአሜሪካ ጠቅላይ ፍርድ ቤት እዚያ ስለሚወለዱ ልጆች ዜግነት ያሳለፈው ውሳኔን የሚመለከቱ ዘገባዎችን አካቷል። የዜና መጽሔት ቀዳሚው አድማጮች አነጋጋሪ የሆነውን የቤት ኪራይ ዋጋ ጉዳይ ይመለከታል። የአዲስ አበባ ከተማ አስተዳደር አመታዊ የመኖሪያ ቤት ኪራይ ዋጋ ለመወሰን ያጠናውን ጥናት ይፋ በማድረግ ከሚመለከታቸው አካላት ጋር ሰፊ ውይይት አካሂዷል። በቀረበው የጥናት ሰነድ መሰረት ለሚቀጥለው የ2019 ዓ.ም ተመረተ የቤት ኪራይ የዋጋ ጭማሪ ጣሪያው 11% ብቻ እንዲሆን ሐሳብ ቀርቧል። ይህ የቀረበው ሐሳብ የ11% የጭማሪ ገደብ በሀገሪቱ ያለውን የዋጋ ግሽበት፣ የህዝቡን የመግዛት አቅም እንዲሁም ተጨባጭ የህዝቡን ኑሮ ሁኔታ ያገናዘበ እንደሆነ ነው የተነገረው። ላለፉት 2 አመታት የመኖሪያ ቤት ኪራይ ዋጋ እንዳይጨምር እገዳ ተጥሎ መቆየቱ የሚታወስ ነው። ከአዲስ አበባ ሃና ደምሴ ዝርዝር ዘገባ አላት።
አዲስ አበባ ከተማ አስተዳደር ያወጣው መመሪያ ዓላማው በሀገሪቱ ያለውን የኑሮ ውድነት ማረጋጋትና ዝቅተኛና መካከለኛ ገቢ ያላቸው ዜጎች ከመኖሪያ ቤታቸው ያላግባብ እንዳይፈናቀሉ መከላከል መሆኑን ቢያስታውቅም በሌሎች አገልግሎቶች ላይ የሚደረገው ዋጋ ማሻሻያ የአዲስ አበባንና የከተማ ነዋሪዎችን ኑሮ ከድጡ ወደ ማጡ አድርጎታል። አከራዮች ያለ ተከራይ ፍቃድ ወይም ከህግ ውጪ የዋጋ ጭማሪ ማድረግ እንደማይችሉና ይህ የቀረበው የ11% የጭማሪ ገደብ በሀገሪቱ ያለውን የዋጋ ግሽበት፣ የህዝቡን የመግዛት አቅም እንዲሁም ተጨባጭ የኑሮ ሁኔታን ያገናዘበ እንደሆነ ተገልጿል።
ያላግባብና በየጊዜው የሚጨምር የቤት ኪራይ ዋጋ የዜጎችን የመክፈል አቅም በማዳከም በአጠቃላይ የዋጋ ንረት መባባስ ምክንያት አንዱ ነበር። ይህ ጥናት አከራዩን ከንብረቱ ተገቢውን እና የወቅቱን የኢኮኖሚ ሁኔታ ያገናዘበ ፍትሐዊ ገቢ እንዲያገኝ የሚያረጋግጥ ሲሆን፣ በሌላ በኩል ደግሞ ተከራዩን ከገቢው ጋር የተመጣጠነ ኪራይ በመክፈል የተረጋጋ የኢኮኖሚ ህይወት እንዲመራ ያደርጋል። ገበያውን ጤናማና ሊተነበይ የሚችልን በማድረግ የከተማዋን የንግድና የኢኮኖሚ እንቅስቃሴን ያረጋጋል።
የአዲስ አበባ የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በአደባባይ ይህንን ቢሉም መሬት ላይ ያለው እውነታ ግን ለየቅል ይመስላል። ያነጋገርናቸው ተከራዮች እንደሚሉት ከሆነ
እኔ ልጆቼ ሌሎች ከግል ወደ መንግስት ላስገባ ወስኛለሁ። በቤት ኪራይ የተነሳ ሰው ጠዋት ቁርሱን በልቶ ምሳውን ማይደግምበት እኔ በእኔ በኩል በቃ በጣም ህይወቴን እያበላሻሉ የቤት ኪራይ ነገር ነው። በጣም እየከፋኝም የበቃ አደባባይ መውጣት ነው የቀረኝ። አሁን መክፈለ ከአቅሜ በላይ ሆኖብኛል።
በቤት ክራይ ዋጋ ምክንያት ልጆቼን በባዶ ሜዳ ላይ ከማሳደራቸው ባዶ ሆዳቸውን ባሳደራቸው ይሻላል እያልኩ በስጋት እያበላሁ ሳይሆን እያቀመስኩ ነው የምኖረው። መንግስት ተከራዮች በእርግጥ የምንከፍለው ምን ያህል እንደሆነ ቢያጣራ ጥሩ ነው ስትል ትናገራለች።
ቀኛው ልጆች ራሱ በቃ የዕለት ጉርሳቸውን ለቤት ክራይ እያሰብኩ የዕለት ጉርሳቸውን እያበላዋለም እኔ መዋዋለውንና ያ ሰው እዛ የሚከፍለውን ነገር መንግስት ቢያጣራል፣ ቢያየው ምን ያህል ነው በምን አይነት ቤት ምን ያህል ብር ይከፈላል የሚለውን ነገር ቢታይ።
ሌላው ተከራይ እነሱም ቢሆን የሚኖሩበት ገቢያቸው ነው፣ እኛም ያመጣናትን ለእነሱን የምንሰጠው። መተሳሰብ ብንችል መልካም ነው። የቤት ክራዩን የምንችለው ከውጫችን ከቀነስን ብቻ ነው ይላሉ።
እንደገና የገንዘብ ጭማሪው ከመጣ የሆነ ነገር ትቀንሻለሽ። ለምሳሌ የምትገዣቸውን ነገሮች በፊት እንደምትገዡ አታረጊም፣ ትቀንሻለሽ። ምክንያቱም የቤት ክራዩ ስለሚወስደው በፊት የምታረጊያቸውን ነገሮች ኦልሞስት እያቀናነሽ ነው የምትጠቀሚው ለመኖር ሲባል ማለት ነው እንጂ ከምትሰራበትን ቦታ ከየትኛውም አካባቢ የሚደረግ የደሞዝ ማሻሻያ የለም። ስለዚህ የእኔ የግል ሴክተሩ ላይ ነው የምሰራ፣ ምንም የተደረገ ነገር የለም። ስለዚህ ከበፊት የምትጠቀሚያቸውን ነገሮች አሁን አይኖሩም ማለት ነው።
የምሰራውም የምኖረውም በክራይ ነው። እስካሁን ክራይ ጨምር አልተባልኩም የሚሉ እድለኛ ተከራይም አሉ። ይህ በመንግስት በአከራዮችና በተከራዮች መካከል ያለው የሐሳብ መጋጨት አሁንም እንደቀጠለ ነው። አዲሱ የቤት ክራይ መመሪያ በከተሞች ያለውን የቤት ክራይ ገበያና የዜጎችን ኑሮ ውድነት ምን ያህል ያረጋጋዋል የሚለውን ወደፊት የምናየው ይሆናል። ለዶቼ ቬለ ራዲዮ ሃና ደምሴ አዲስ አበባ።
ተከታዩ ዘገባ ወደ ጋምቤላ ክልል ነው የሚወስደን። በጋምቤላ ክልል ዘላቂ ሰላም ለማስፈን በማህበረሰብ መካከል የሚከሰቱ አለመግባባቶችን በባህላዊ የግጭት አፈታት ዘዴ መፍታት እንደሚገባ የክልሉ የሀገር ሽማግሌዎች አመለከቱ። ከዚህ በተጨማሪ ህገወጥ የጦር መሳሪያ ዝውውር በክልሉ አዋሳኝ ቦታዎች የሚስተዋል በመሆኑ ታጣቂዎች መሳሪያ በቀላሉ እንደሚያገኙ አመልክተዋል። በክልሉ ለዘመናት አብሮ በኖሩ ማህበረሰቦች መካከል አለመግባባት ለመፍጠር በቡድንና በግለሰብ ደረጃ የሚንቀሳቀሱ የታጠቁ ኃይሎች ተደጋጋሚ ጥቃቶች መፈጸማቸውን በመግለጽ በክልሉ ዘላቂ ሰላም ለማስፈን እነዚህን ችግሮች ከምንጩ መፍታት እንዳለባቸው ጠቁመዋል። ከተለመደው ህዝባዊ ጉባኤ በተጨማሪም ባህላዊ የግጭት አፈታት ስርዓት ችግሩን ከመፍታት አንጻር የጎላ ሚና እንዳለው በክልሉ የሀገር ሽማግሌ የሆኑት አቶ አዶል አጓ ጠቁመዋል። ነጋሳ ደሳለኝ ከአሶሳ ዝርዝሩ ልኮልናል።
በጋምቤላ ክልል ከጥር 2018 ዓመተ ምህረት ጀምሮ የክልሉ የጸጥታ ችግር ለመቅረፍ በክልሉ ያስቸኳይ ጊዜ አስተዳደር ወይም ኮማንድ ፖስት ሁሉንም የክልሉ መደበኛና ድመ ብተና ፖሊሶች ወደ ዳግም ስልጠና እንዲገቡ አድርገዋል። በጋምቤላ ክልል የአገር ሽማግሌ የሆኑት አቶ ኦዱላጓ የክልሉን የጸጥታ ችግር ለመፍታት ከፖሊሶች ስልጠና በተጨማሪ በማህበረሰቡ መካከል የሚከሰቱ ግጭቶችን መፍታት እንደሚያስፈልግ ጠቁመዋል። በተለያዩ ወቅቶች ከፖለቲካ ስልጣንና የመሬት ይገባኛል ጥያቄዎች ጋር ተያይዞ የተለያዩ አለመግባባቶች እንደሚፈጠሩ የገለጹት አቶ ወዱል የተሳሳቱ የማህበራዊ መገናኛ ዘዴ መረጃዎች ስርጭትም በወጣቱ ዘንድ በጉሊ እየታየ ያለ አልፎ አልፎ ለሚከሰቱ ግጭቶችም እንደ መንስኤ የሚጠቀስ ነው ብለዋል።
ግጭት መነሻዎችም አንድ ከስልጣኞች ጋር ያያዛል፣ ከዚህ ከመሬት ጥያቄ ጋር፣ ከስልጣን ክናል ጥያቄዎች ጋር እነዚህ ናቸው። ወጣ አርሶወት ሰው ሆን ያስቸገሩ ያለ ሌላው ምንድን ነው ተከባለ ራሳቸውም ቢሆኑ ቤተሰብ ዝቦቹ ውስጥ አርሶወት የገቡ ትክክል ጌ ማስከበር ስራቸውን ደንግተዋል እና በዚህ ሰረት ይመስለኛ ያለፉ ጊዜ ስልጠና ያደዋል ሁሉም የአድማ በጠና ፖሊሱ ይባል ታድሶ ወስደው ተመልሰዋል። እንግዲህ ተመለሱ ወዲህ ማሻሻያ ይታያሉ።
በክልሉ ሌላው የአገር ሽማግሌ የሆኑትና ስማቸው እንዲጠቀስ ያልፈልጉ ነዋሪም ከዚህ ቀደም ከፖለቲካ ጋር የተያዙ ጥያቄዎች ወጣቱን ወደ ግጭት ማምራቱን ጠቁመዋል። በተጨማሪም ጥላቻ ንግግሮችም ለተከሰቱ ግጭቶች ምክንያት ናቸው ብለዋል። እነዚህ ይሰራጫሉ ያሏቸው ጥላቻ ንግግሮችም አንዱን የማህበረሰብ ክፍል በመነጠል ለጥቃት የሚዳርግ መሆኑን በመግለጽ ይህንን ከሁለቱ የአኙዋና ኑዌር ማህበረሰብ ጋር በባህላዊ የግጭት አፈታት ስርዓትም ሆነ በሌላ ዘዴ በዘላቂነት መፍታት እንደሚቻል ጠቁመዋል። በክልሉ ዘላቂ ሰላም ያመጣል ያሉትን ሀሳብ አብራርተዋል።
ዘላቂ ሰላም ይምጣ ቢባል የሰላም አገር ሽማግሎች እና ደግሞ የሃይማኖት አሉ። ሃይማኖታችን አብዛኛው ጊዜ ባህላዊ ነው። ካልቸራል ትራዲሽናል ቢሊቭ የሚል ነገር አለ። ስለዚህ ያን ሊወርድ ቢችለው እያንዳንዱ በሚያምነው ትራዲሽናል ቢሊቭ አንድ ነገር ሊሰፍን ቢችለው እዚህ ሶሉሽኑ ትራዲሽናል ቢሊቭ ላይ ነው። የጋምቤላ ዘላቂ ሰላም ሊመጣ የሚችለው በአኛዋን በኩል ሆን። ስለዚህ የጋምቤላ ሰላም ሊመጣ የሚችለው በትራዲሽናል ቢሊቭ ላይ የባህላዊ ጀርቅ አፍታት አለ ዛ ላይ ነው እንጂ ኮንፈረንስ ላይ መሆን አይችልም።
የጋምቤላ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ አሽንያስቲን ባለፈው ሳምንት በሰጡን ማብራሪያ በክልሉ ሰላምና መረጋጋት ማስፈን ቀዳሚው የክልሉ እቅድ መሆኑን አብራርተዋል።
ሰላምና ህዝብን ደህንነት መጠበቅ ቀዳሚ ስራችን፣ ክልሉን የተረጋጋ እንዲሆን የልማትን ዲሞክራሲ ስራችንም ለሁሉም ስራዎቻችን መሰረቱ የተረጋጋ ክልል መፍጠር ስለሆነ ሰላማዊ ክልል መፍጠር ይህን እንድታይ ነው የምንፈልገው። ሁለተኛ ልማት ነው። ስለዚህ ልማትን ለዚህ ህዝብ እናበረክታለን። መሰረተ ልማቷ የተሟላ መንገዶች፣ ሌሎችም የህዝባችን ጥያቄ የሆኑትን እነሱን ማሟላት፣ ማህበራዊ ተቋማት ደግሞ አገልግሎታቸውም የተሻሻለ እንዲሆን በመልካም አስተዳደር ህዝቡ አገልግሎትን በቀላሉ ያለ እንግልት የሚያገኝበትን ክልል እንፈጥራለን።
በክልሉ ከዚህ ቀደም በነበሩት አለመግባባቶች ውስጥ ተሳትፈዋል የተባሉ ከአርባ በላይ የፖሊስ አባላት በህግ ተጠያቂ መሆናቸውን በመጋቢት ወር የክልሉ ፖሊስ ኮሚሽን መግለጹ ተዘግበዋል። እነዚህ በህግ ተጠየቁ የተባሉ የፖሊስ አባላት በስነ ምግባር ችግር፣ በሙስና እንዲሁም የጦር መሳሪያ ይዞ መሸሽና ሌሎች ጉዳዮች ላይ ተሳታፊ ናቸውም ተብለዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ትናንት ሰኔ 23 ቀን 2018 ዓ.ም በመላ ሀገሪቱ በይፋ ተጀምሯል። ተማሪዎች ወደ ፈተና ማዕከላትና የመፈተኛ ክፍሎች ከመግባታቸው በፊት ጥብቅ ፍተሻና ቁጥጥር ተደርጎባቸዋል። ይህም የፈተናውን ፍጹም ፍትሐዊነትና ታማኝነት ለማረጋገጥ ነው ቢባልም ጥብቅ ቁጥጥሩ በተማሪዎች ላይ ጭንቀትን ፈጥሮባቸው እንደነበር ነው የተናገሩት። እንዲያም ሆኖ ፈተናውና ቁጥጥሩ የተማሪዎችን በራስ የመተማመን ስሜት ለማጎልበትና በስራቸው ብቻ ተመስርተው ውጤታማ እንዲሆኑ ለማድረግ ያለመ ነው ተብሏል። ከአዲስ አበባ ሃና ደምሴ ዘገባላት።
የትምህርት ምዘናና ፈተናዎች አገልግሎት እንዳስተዋቀው ፈተናው እስከ ሐምሌ 16 2018 ዓ.ም ተመረጥረስ ይቆያል። በዚህ ፈተና ላይ በአጠቃላይ 563501 ተፈታኞች ይቀመጣሉ። ከነዚህ መካከል 306456ቱ የተፈጥሮ ሳይንስ፣ 257045ቱ ደግሞ የማህበራዊ ሳይንስ ተማሪዎች ናቸው። ፈተናው በ607 የፈተና ማዕከላት ውስጥ በመላ ሀገሪቱ በ6 ዙሮች የሚሰጥ ሲሆን ከአንደኛ እስከ 3ኛ ዙር የተፈጥሮ ሳይንስ፣ ከአራተኛ እስከ 6ኛ ዙር ደግሞ የማህበራዊ ሳይንስ ተፈታኞች ፈተናውን እንደሚወስዱ ታውቋል። የዘንድሮ ፈተና ቀደም ሲል ከነበሩት አመታት የውጤት ማሽቆልቆል ማሻሻያዎችን ለማስመዝገብ ትልቅ ዝግጅት የተደረገበት መሆኑን የትምህርት ቢሮ ባለሙያው ለዶቼ ቬለ ገልጿል።
ልጆቹ ብቃት ባላቸው መምህራን ተምረው ውጤታማ እንዲሆኑ ስለሚጠበቅ ፕሮግራም ተዘጋጅቶላቸው የጥናትና የማስተማሪያ ፕሮግራም አለ። በየትምህርት ቤቱ የመማሪያ መጽሐፍ፣ ላይብረሪ፣ ላብራቶሪ ዝግጁ ነው። መምህራንም ያው በደንብ ይከታተሏቸዋል። ከግል ትምህርት ቤቶች በአንድ ላይ ሆነው በክላስተር በሁሉም ክፍለ ከተሞች ላይ በጋራ የሚማሩበት ፕሮግራም አለ። እሱ አንድ የተለየው ነገር ነው። በየትምህርት ቤቱ የ12ኛ ክፍል ተማሪዎች እየተለዩ የሚማሩና የማጥኛም ደግሞ ፕሮግራም ወጥቶላቸው በጋራ እንዲያጠኑ ይደረጋል።
በአዲስ አበባ ዲደብሊው በተመለከታቸው በ3 የፈተና ማዕከላት ውስጥ ተማሪዎች ያለ ችግር ወደ ተመደቡባቸው የፈተና ማዕከላት ክፍሎች መግባታቸውን ተመልክተናል። በማዕከላቱ የተደረገው ጥብቅ ፍተሻና ዝግጅት ተማሪዎች የተከለከሉትን እቃዎች እንደ ስልክ፣ ታብሌትና ስማርት ሰዓት ያሉ ሳይዙ በመምጣት ለህጉ ተገዥ መሆናቸውን አሳይተዋል። ወደ ማዕከላት ሲገቡም ፈተና መግቢያ ካርድ፣ የተማሪ መታወቂያ፣ እስክሪብቶ ወይም እርሳስ መያዛቸውን አይተናል። መነጽር የሚያደርጉ ተማሪዎች በሐኪም የታዘዘ ለመሆኑ የሐኪም ፍቃድ ወረቀት ሲጠየቁ ተመልክተናል። ፈተናውን ወስደው የወጡ ተማሪዎች ያለምንም ስጋት በሰላም መጠናቀቁ እንዳስደሰታቸው ገልጸዋል።
ፈተና የጀመርነው 3 ሰዓት ነው። አሪፍ ነበረ። ወደ ውስጥ ስንገባ በጣም ድርቅ የሆነ ፍተሻና ይዘን የገባነው መታወቂያና አይዲያችንና የእረፍት ሰዓታችን ረዥም ነበረ። አሪፍ ፈተና ጊዜ ነበረ።
ያው የዘንድሮ የማትሪክ ፈተና በጣም ፍተሻ ነበረው እና በጣም እየተፈተሽን ነበር ስንገባ የነበረው። ያው ስልክ ምንም ይዞ መግባት ይቻል እና ያው በጣም ከመፈተሻችን የተነሳ ያጠና ነው ራሱ እየጠፋብን ነበር እና በጣም ከባድ ፍተሻ ነበር።
ስንገባ በጣም ተጨናንቀን የገባ ነው። ፍተሻ በጣም ፍተሻ አለ። የተጨናነቀ ፍተሻ ነበረ። ከመጻፊያና ከመታወቂያ በስተቀር ይዘን መግባት አንችልም እና ውጤታችን ጥሩ እንደሚሆን ተስፋ አድርጋለሁ።
እኔ ሶሻል ተማሪ ነኝ። ስለዚህ ማስትሪክ የምወስደው ሐምሌ 6 ነው። ያው ናቹራሎች ጀምረዋል። ኦልሬዲ ተከፋፍለው ነው እየተፈተኑ ያሉት እና እነሱ ጀምረዋል። ከነሱ በኋላ ደግሞ ሰከንድኛ እንቀጥላለን። እንግዲህ እኛም የተዘጋጀን ነው፣ እያጠናን ነው። እግዚአብሔር ይርዳል።
ካለፉት ዓመታት ዝቅተኛ ውጤት ሪከርድ በመነሳት ዘንድሮ የተሻለ ውጤት ለማምጣት ከፍተኛ ዝግጅት ማድረጋቸውን ተማሪዎቹ ይናገራሉ። በመላ ሀገሪቱ የተጀመረው ይህ የ12ኛ ክፍል ብሔራዊ ፈተና በቀጣዮቹ ቀናትም በተመሳሳይ የዝግጅትና የጥንቃቄ ደረጃ እንደሚቀጥል ይጠበቃል። ለዶቼ ቬለ ራዲዮ ሃና ደምሴ አዲስ አበባ።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዚዳንት ዶናልድ ትራምፕ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገ። ዶች በላይ ያነጋገራቸው የሕግ ባለሙያዎች የዚህ ውሳኔ ፋይዳ ከፍተኛ መሆኑንና ለኢትዮጵያንም በብዙ መልኩ አስተዋጽኦ ያለው መሆኑን ገልጸዋል። ዝርዝሩን የአትላንታ ወኪላችን ታሪኮ ኃይሉ አጠናቅሮታል።
በአሜሪካ ሰነድ አልባ ስደተኞች የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዚደንት ዶናልድ ትራምፕ ፕሬዚደንታዊ ትዕዛዝ በማውጣት መብቱን ለማስቀረት ከፍተኛ ጥረት ሲያደርጉ ቆይተዋል። የሀገሪቱ ጠቅላይ ፍርድ ቤት ግን ትላንት ባስተላለፈው ውሳኔ የትራምፕን ሀሳብ 6-3 በሆነ አብላጫ ድምፅ ቀልብሶታል። ጠቅላይ ፍርድ ቤቱ ጉዳዩን የተመለከተው የፕሬዝደንት ትራምፕን ማዘዣ የተቃወሙ ወላጆችና የሰብአዊ መብት ድርጅቶች ባቀረቡት ክስ መነሻነት መሆኑን የህግ ባለሙያው ዶክተር ፍጹም አቻምልህ ለዶቼ ቬለ ገልጸዋል።
ያንን ማዘዣ የሚቃወሙ ወላጆችና የሰብአዊ መብት ድርጅቶች ደግሞ ከሰሱ። የመጀመሪያው ደረጃ ፍርድ ቤት የዲስትሪክት ኮርት ይሄ የፕሬዝዳንቱ ማዘዣ ኤግዜክቲቭ ኦርደር ከአሜሪካ ህገ መንግስት 14ኛ አንቀጽ ጋር ይቃረናል ብሎ ወሰነ። የአሜሪካን ህገ መንግስት 14ኛ ማሻሻያ አንቀጽ ማንንም ልጅ አሜሪካን ሀገር የተወለደ ልጅ ወላጆቹ ዜጋ ሆኑ አልሆኑ ፈቃድ ኖራቸው አልኖራቸው ዜጋ ነው እሚል ትእዛዝ ነው እንግዲህ የወጣው።
እስከ ሀገሪቱ ጠቅላይ ፍርድ ቤት በዘለቀው በዚህ ጉዳይ ከ9ኙ የጠቅላይ ፍርድ ቤት የድሜ ዘመን ዳኞች አብላጫውን ቁጥር ያዙት 150 አመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። በጉዳዩ ላይ አስተያየት የሰጡን ሌላው የህግ ባለሙያ አቶ አሳመን መኮንን በበኩላቸው ውሳኔው ከፍተኛ ግምት የሚሰጠው እንደሆነ ይናገራሉ።
አብዛኞቹ የጠቅላይ ፍርድ ቤት ዳኞች ውሳኔ አሜሪካ ውስጥ መወለድ ብቻ በቂ እንደሆነ፣ ነገር ግን የሚወለዱት ልጆች እናትና አባታቸው እዚህ ሀገር ወረቀት ይኖራቸው አይኖራቸው፣ መኖሪያ ፈቃድ ይኖራቸው አይኖራቸው፣ ሲቲዝን የሆኑ ግሪን ካርድ ይሆኑ እሱ አይደለም ዋናው ነገር፣ እዚህ መወለድ ብቻ በቂ ነው የሚል በርዝራት ሲቲዝንሺፕ በህገ መንግስቱ ይሰራበት የነበረው ነገር ህገ መንግስታዊ ነው፣ በዛ መቀጠል አለበት የሚል ውሳኔ ነው። በጣም ከፍተኛ የሆነ ጠቅላይ ፍርድ ቤት ውሳኔ ነው።
እንደው ምን ማለት ነው ውሳኔው? እንደተባለው ትልቅ አይነት አንደምታ ያለው ነው እና በተለይ እንደው ለኢትዮጵያውያኖችስ ምን ማለት ነው የሚለውን ብናል
ኢትዮጵያውያን እንግዲህ እዚህ ሀገር አሜሪካ ውስጥ ብዙ ሲቲዝን የሆኑ አሉ፣ ግሪን ካርድ ያላቸው አሉ፣ ወረቀትም የሌላቸው ኢትዮጵያውያን አሉ። እዚህ ሀገር በተለያየ ቴምፖራሪ በሆነ ቪዛ ያሉ ሰዎች አሉ። ዞሮ ዞሮ ወረቀት ያላቸውም የሌላቸውም፣ መኖሪያ ፈቃድ ያላቸውም የሌላቸውም፣ ሲቲዝን የሆኑትም ግሪን ካርድ ያላቸውም የሌላቸውም እዚህ ሀገር ልጆች ቢወልዱ ልጆቻቸው የአሜሪካ ሲቲዝን እያገኙ ይቀጥላሉ ማለት ነው።
በፕሬዚደንቱ ትእዛዝ ምክንያት ቢያንስ ወደ 200,000 የሚሆኑ ልጆች ዜግነት ያጡ እንደነበር የተናገሩት ዶክተር ፍጹም የጠቅላይ ፍርድ ቤት ውሳኔ ለእነዚህ ሰዎች ትልቅ እፎይታን የፈጠረ መሆኑን አስረድተዋል።
ይህን ትእዛዝ ከወጣ በኋላ የተወለዱ ልጆች ዜግነት እንዲከለከሉ ነበር ያሰበው፣ እሱ ግን ጠቅላይ ፍርድ ቤቱ መከልከል የለባቸውም ብሎ ወሰነ። እንደምታው አንደኛ አሁን ለጊዜው እነዚህ 200,000 የሚሆኑ ልጆች በሊምቦ ይባላል ማለት እንሆን አንሆን ብለው የሚጨነቁ ወላጆች እነዚህ ልጆች ዜጋ ናቸው። ሁለተኛ የአሜሪካን ሀገር የዛሬ 100 ምናምን ዓመት 125 ዓመት የተጻፈው የህገ መንግስት ማሻሻያ ለአንዴና ለመጨረሻ ጊዜ ተቋጨ ማለት ነው። ከዚህ በኋላ እየተነሳ እዚህ ሀገር የተወለዱ ልጆች ዜጋ አይደሉም ማለት አይቻልም። አሜሪካን ሀገር የህግ ስርዓቱ አሁን እንዳየነው ህገ መንግስቱን የሚነካ ከሆነ ጠቅላይ ፍርድ ቤቱ ህገ መንግስቱን እና ማሻሻያዎችን እንዳይነካ መስመር አሰመረ ማለት ነው።
ለዶይቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
አዲሱ የመኖሪያ ቤት የክሬ ዋጋ ጥናት በጋምቤላ ክልል ባህላዊ የግጭት አፈታት ዘዴዎች ዘላቂ ሰላም ለማስፈን ስለሚኖራቸው ሚና መነገሩ፣ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መጀመሩ፣ እንዲሁም የአሜሪካ ጠቅላይ ፍርድ ቤት እዚያ ስለሚወለዱ ልጆች ዜግነት ያሳለፈውን ውሳኔ የተመለከቱ ዘገባዎችን ያስቃኘው የምሽቱ የዜና መጽሔት ጥንቅር አበቃ።